Many times, as general authorities address the priesthood,
በብዙ ጊዜ አጠቃላይ ባለስልጣኖች የክህነት ስልጣን ወንድሞችን በሚያነጋግሩበት ጊዜ የኃይለኛ የክህነት ስልጣን መሪዎች ወታደሮች ጋር እንደሚነጋገሩ እንደሚሰማቸው ይናገራሉ። በዚህ ምሽት የእግዚአብሔር ምርጥ ሴት ልጆች በሆኑ በኃይለኛ ወታደሮች ፊት እንደምናገር እንደሆንኩ ይሰማኛል። ወደፊት እንድትሄዱና ከደፋር የክህነት ስልጣን ካላቸው ጋር በጻድቅነት እንድትቆሙ በእነዚህ በኃይለኛ ቀናት የተመረጣችሁ ናችሁ። እናንተም በመታየት የምታምሩ ናችሁ። በዚህ ምሽት የመሪያ ቃላችን የሆነውን በምትሄድበት ሁሉ አምላክህ እግዚአብሔር ካንተ ጋር ነውና ጽና፣ አይዞህ፣ አትፍራ፣ አትደንግጥ የሚል የኢያሱን 1:9 ታሪክን በትንሽ በመገምገም ፈልጋለሁ። ሙሴ ባሪያዎቹ የነበሩትንና በተጽዕኖ ምክንያት የሐሰት አምላኮችን እንዲያመልኩ የተደረጉባቸውን የእስራኤል ልጆችን ከግብፅ ምድር እየመራ የሄደ ኃይለኛ ነቢይ ነበር። በዱር ለአርባ ዓመት ከተሰቃዩ በኋላ ነፃ ለሚሆንበትና እውነተኛ ሕያው የሆነውን እግዚአብሔር እንደሚያመልኩ ወደ አዲስ ቤታቸው ለመድረስ በጣም ቀርበው ነበር። በሙሴ ሞት ጊዜ ኢያሱ ይህን አስገራሚ ጉዞ የሚጨርስ ነቢይ እንዲሆን በእግዚአብሔር ተጠራ። የባይብል ዲክሽነሪ ኃይለኛ አምልኮታዊ ጦረኛ አይነት ነው ብሎ ጠርቶት የሚናገረው ኢያሱ ነበረ። ስሙም እግዚአብሔር እርዳታ ነው ማለት ነው ይባላል። ጌታ ለእስራኤል ልጆች ለማግኘት ቃል የገባቸውን ከማግኘትና በፊት ለማቋረጥ ያለባቸውን ብዙ ወንዞች እና ማሸነፍ ያለባቸው ጦርነቶች ነበሩባቸው። በኢያሱ ምዕራፍ አንድ ውስጥ ጌታ ኢያሱን ለብዙ ጊዜ ጽና፣ አይዞህ ብሎታል። በእንግሊዝኛ ከረጅ ትርጉም አደጋን፣ ፍርሃትን ወይም ችግርን ለማቋቋምና ለመዳን የሚያስፈልግ የአእምሮ ወይም የምግባር ጥሩነት ጥንካሬ ነው። በጉብዝናና በታዛዥነት ምክንያት ኢያሱና የእስራኤል ልጆች የቃል ኪዳን ምድር ውስጥ ለመግባትና የጌታን በረከቶችን ለማግኘት ችለዋል። ኢያሱና የእስራኤል ልጆች ከብዙ ዓመቶች በፊት ነበር የኖሩት። ነገር ግን በጊዜያችን የቃል ኪዳን ምድር ለመግባት እንጠራለን። ዋና ዓላማችንም በሰማይ አባቶችን ጋር ለዘላለም ሕይወት ለማግኘት ነው። በኢያሱ መጽሐፍ ምዕራፍ አንድ ውስጥ ችግር ለማሸነፍ ጉዟችን ለመጨረስና በቃል ኪዳን ምድራችን የጌታን በረከቶች ለመደሰት የሚያስቸግር እርግጠኛ መሪያዎች እናገኛለን። መጀመሪያ በምዕራፍ አምስት ውስጥ ጌታ ኢያሱን አልተለህም፣ አልተወህም ብሎታል። በዚህ የተስፋ ቃል ውስጥ ጌታ ሁል ጊዜ ለእኛ እንደሚገኝና ብቻችንን እንደማይተወን ብርታትና ጥንካሬ እናገኛለን። የሰማይ አባት እያንዳንዱ ልጆቹ እንደሚወድ እናውቃለን። እንደ አንዷ ውድ ሴት ልጁም ለእርሱ ማረጋገጫ አመራርና እርዳታ በጸሎት በኩል ለማግኘት ትችላላችሁ። በትምህርትና ቃል ኪዳን ውስጥ ትሑት ሁኑ እና ጌታ አምላክሽ በእጅ ይመራሻል እና ለጸሎትሽም መልስ ይሰጥሻል የሚሉን እናነባለን። የሰማይ አባቶች ጸሎቶችን እንደሚያዳምጥና እንደሚመልስም ቃል ኪዳን ገባላችኋለሁ። ነገር ግን ለጸሎታችን መልስን እንዲሰጠን ጌታን በምንጠብቅበት ጊዜ ትዕግስታችን የሚያስፈልገን ነው። ስንጠብቅም የተረሳ እንደሆንን ወይም ጸሎታችን እንዳልተሰሙ ወይም መልስ ለማግኘት ብቁ እንዳልሆንን ማመን እንድንጀምር ይሆናል። ይህ እውነት አይደለም። በመዝሙር ውስጥ የሚገኘው የንጉሥ ዳዊት የሚያጽናኑ ቃላቶችን እወዳቸዋለሁ። ቆይቼ እግዚአብሔር ደጅ ጠናሁት፣ እርሱም ዘንበል አለልኝ፣ ጩኸቴንም ሰማኝ። በግል ጉዞአችሁ ምንም ቢያጋጥማችሁ በኢያሱ ውስጥ የሚገኘው የመጀመሪያ መመሪያ ለመጸለይ ትዕግሥተኛ እንድንሆንና የእግዚአብሔርን ቃል ኪዳን እንድናስታውስ ያደረገን አልጥልህም፣ አልተውህም የሚለውን እናስታውስ። ሁለተኛው መመሪያ የሚገኘው በቁጥር 7 ውስጥ ነው። ጌታ ኢያሱን ሕግ ሁሉ ጠብቅ፣ አድርገውም፣ በምትሄድበት ሁሉ እንዲከናወንልህም ወደ ቀኝ ወይም ወደ ግራ አትበል አለው። ጌታ ኢያሱ ትእዛዙን በጥብቅ እንዲጠብቅ እና ከጌታ መንገድ ዞር እንዳይል አስተምሮታል። ፕሬዚደንት ሃዋርድ ደብሊው ሃንተር እንዳስተማሩት ኢያሱ ታዛዥነቱ ውጤታማነት እንደሚያመጣ አውቆ ነበር እና ምንም እንኳ እንዴት ውጤታማ እንደሚሆን ባያውቅም በውጤታማ ልበ ሙሉነት ነበረው። በእርግጥም በቅዱስ መጽሐፍቱ የሚገኙት ነቢያት ታላቅ የሆነው አጋጣሚዎች የተመዘገቡና የተጠቀሙበት በጥብቅ ታዛዥነት የመሆን መምረጥ አስፈላጊነት እንደሆነ እናውቃለን። ከአንድ ወር በፊት በሳክመንቶ ካሊፎርኒያ ውስጥ የሚኖሩት የወጣት ሴቶች ቡድኖችን ጎበኙ። የሚያጋጥመው ጉዳዮች ሁሉ ታማኝና ስነ ምግባራዊ እንድትሆን እንዲረዳት ዘንድ አዲሷ ቢሃይቭ ምን ማድረግ እንዳለባት ታላቅ ሴቶችን ጠየኳቸው። አንዷ ወጣት ሴት እንዳለች በትምህርት ቤት ውስጥ ስትሄጂ በአይንሽ ጥግ በኩል ያልሆነ የሚመስል ነገር ልታይ ትችላለች። ለማየት ትፈልግ ይሆናል። ነገር ግን የሚመክርሽ ቢሆን ግን አትመልከቺ። ብትመልከቺም ወደፊት ይህንን ወጣት ሴት ሳዳምጥም ጌታ ለኢያሱ ወደ ቀኝ ወደ ግራ አትበል እያለ የሰጠውን ምክር በኋለኛው ቀን በየቀኑ ጉዳዮች የምንጠቀምበት እንደሆነ እንደሚሰማኝ ያውቃሉ። ወጣት ሴቶች በአካባቢያችሁ የሚገኙትን ፈተናዎችና ትእዛዛትን በመከተል አስወግዷቸው። ወደ ዘላለም አላማችሁ ወደፊት ተመልከቱ። ሁለተኛው መመሪያዎችም ይህንን በማድረግ እንደምንጠበቅና በምትሄዱበት ሁሉ እንደሚከናወንላችሁ እንድናስታውስ ያደርጋል። ሶስተኛው መመሪያችንም በቁጥር 8 ውስጥ ይገኛል። በዚህም ጌታ ስለ ሕግ መጽሐፍ ይናገራል እና ኢያሱ የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በየቀኑና በሌሊት አስብበት። በዚህን ጊዜ መንገዴ ይቀናልሃል ይከናወንልሃልም ብሎ ነግሮታል። ጌታ ኢያሱንና ሁላችንም ቅዱስ መጽሐፍትን እንድናነብ ያስተምረናል። በየቀኑ ቅዱስ መጽሐፍትን ማንበብ ስለ ኢየሱስ ክርስቶስ ለወንጌሉ ስለምናደርጋቸው ምስክራችንን ጽኑ መሠረትን ይመሠርታል። ፕሬዚደንት ሃሮልድ ቢሊ እንደመሰከሩት ቅዱስ መጽሐፍትን በየቀኑ ካነበብን ምስክሮቻችን እየደከሙ ናቸው እና መንፈሳዊ በዝልቅነት እየተጨመረ አይደለም። በቅዱስ መጽሐፍት ገጾች ውስጥ ወደ ቃል ኪዳን ምድር በምንጓዝበት ጊዜ የሚረዱን መቆረጥ የማይቻሉ መመሪያዎችና የተስፋ ቃላቶችና ማስታወሻዎች ይገኛሉ። ሶስተኛው መመሪያው ብልጽግናና ውጤታማነት እንድናገኝ ዘንድ መጽሐፍ ቅዱስን በየቀኑ እንድናነብና እንድናሰላስል ይመራናል። ጌታ ለኢያሱ መናገርን ከጨረሰ በኋላ ኢያሱ ለእስራኤል ልጆች ተናገረ። ከንግግሩ መጨረሻ ላይም በቁጥር 16 ውስጥ የእስራኤል ልጆችን ለቃሉ መልስ ሰጡ እና አራተኛውን መመሪያን ሰጡ። እንዲህም መለሱ፣ ያዘዝህን ነገር ሁሉ እናደርጋለን፣ ወደምትልከንም ስፍራ እንሄዳለን። እንደ ኋለኛ ቀን ቅዱሳን የኢየሱስ ክርስቶስ ቤተ ክርስቲያን አባሎች እኛም ነቢዩን ፕሬዚደንት ቶማስ ኤስ ማንሰንን የመከተል እንደዚህ አይነት ቃል ኪዳን እንድንገባ እድል ይሰጠናል። በጸሎትና በመንፈስ ማረጋገጫ እያንዳንዳችን ለሕያው ነቢያት የግል ምስክራችንን ለማግኘት እንችላለን። ስናዳምጥ፣ ስንመለከትና በየቀኑ ሕይወታችን የእርሱን ትምህርት ለመከተል ስንበረታ ይህም ምስክር እናሳድጋለን። የነቢያችንን ምክር መስማትና ማክበር ልዩ በረከቶች እንድናገኝ ያደርግልናል። ባለፈው አጠቃላይ ጉባኤ ፕሬዚደንት ማንሰን የሰጡትን ቃል ኪዳን እናዳምጥ። እግዚአብሔር ባርካችሁ፣ ቃል የገባላችሁን ሰላምም እና ሁልጊዜም ከእናንተ ጋር ይሁን። እውነተኛና ታማኝ ከሆንን ታላቅ የቃል ኪዳን ይጠብቁልናል፣ የሰማይ በረከቶችም በእናንተ ላይ ይጠራላችኋለሁ። በሚቀጥለው ሳምንት በአጠቃላይ ጉባኤ ላይ በነቢያችንና በሐዋርያቶች የሚሰጡን የተስፋ ቃላት እንደ መመሪያዎች እንድናዳምጥ እጋብዛችኋለሁ። ከዛም የነቢያትን ምክር በመከተልና ያዘዝህን ነገር ሁሉ እናደርጋለን፣ ወደ ትምልከንም ስፍራ እንሄዳለን በማለት አራተኛም መማሪያ እንጠቀምበት። በዚህ ጊዜ እነዚህ አራት መመሪያዎች ጸሎት፣ ለእግዚአብሔር ትእዛዝ መታዛዥነት፣ የቅዱስ መጽሐፍት በየቀኑ ማንበብና ሕያው ነቢያትን ለመከተል መወሰን ትንሽና ቀላል ነገሮች ይመስላሉ። በዓለማ ውስጥ በትንሽና በቀላል ነገሮች ታላቅ ነገሮችን ሊፈጸሙ ይችላሉ የሚሉትን አስታውሱ። በየቀኑ ሕይወታችን ስንጠቀምባቸው በመጽሐፍ ኢያሱ የተመጡት አራት መመሪያዎች ተደባልቀው የሚገኙ የግብዝና የጥንካሬ ኃይል ምንጭ ይሰጣሉ። ይህም ምንጭም በሰማይ አባትና በልጁ ኢየሱስ ክርስቶስ ማመን ነው። የሰማይ አባት ግለሰባችን ጉዞ ቀላል እንዳልሆነ ያውቃል። በየቀኑ ግብዝናና ጥንካሬ በሚያስፈልጋቸው ጉዳዮች እንፈተናለን። በቅርብ በቸርች ኒውስ ውስጥ ይህን እውነትን አረጋግጦልኝ ነበር። አንድ የሁለተኛ ደረጃ ትምህርት ቤት አስተማሪ ክፍሏን በሁለት ቡድን በመክፈል ጀመረች። አንዱም የአንዱ ፖለቲካ አስተያየት የሚደግፍና ሌላ ቡድን አስተያየቱን የማይደግፍ ነበር። ተማሪዎቹ በቡድን ከተከፋፈሉ በኋላ አስተማሪዋ በተቃዋሚ ቡድን ውስጥ ሆነች። አስተያየቷን በሚደግፍ መካከል አንዷን ወጣት ሴት መረጠችና እርሷንና የእርሷን ቡድን አስተያየት ማጥቃት ጀመረች። በወርዷ ማያሜድ የነበረችው ወጣት ሴት ልጣ ስልጣን ባለው ሰው እምነት የሚጠቅም ቅዋሜ ተቋቋመች። ይህች ወጣት ሴት በዛ ቀን በኋላ የነበረት በጦርነት ላይ አስደናቂና ጉብዝና አሳየች። የትም ብትሆን እና ምንም ቢመጣባትም በመንፈስ በመጽሐፈ ኢያሱ ውስጥ ያሉትን መመሪያዎች በመጠቀም በምትሄዱበት ሁሉ አምላክ እግዚአብሔር ከእናንተ ጋር ነውና ጽና፣ አይዞህ፣ አትፍራ፣ አትደንግጥ የሚሉትን የጌታን ቃል ኪዳን እመኑ። የሰማይ አባት እንደሚያውቃችሁና እያንዳንዳችሁ እንደሚያፈቅራችሁ መሰክርላችኋለሁ። ወደ እርሱ ዞር ካላችሁ አይጥላችሁም። ወደ እርሱ ምን የምትመለሱበት ጊዜ ለመፈጸም በብርታታችሁና በጥንካሬ ይባርካችኋል። ለቅዱስ መጽሐፍትና እንደ ኢያሱ አይነት ነቢያት ምስጋናም ይሰማኛል። ወደ ሰማይ አባታችን በደህንነት እንድንመለስ ለመምራት ለሚጥሩ ፕሬዚደንት ማንሰንም ምስጋና አለኝ። እንደ እስራኤል ልጆችም ሁላችንም ወደ ቃል ኪዳን ምድራችን እንድንገባ እና በጌታ በረከቶችም እረፍት እንድናገኝ እጸልያለሁ። እነዚህን ነገሮች የምለው በኢየሱስ ክርስቶስ ስም ነው። አሜን።